የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና በ22 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በመካከላቸው የተፈጠረው ነገር ነው ኢትዮጵያ ውስጥ ቀውሱን እያባባሰ ያለው። ግን በእነሱ ለውጥ አመጡም ማለት አገሪቱ ውስጥ የተፈጠረው ሁኔታ ወደኋላ የሚመሳል ማለት አይደለም። በማናቸውም ሁኔታ ኢትዮጵያ ውስጥ የለውጥ እንቅስቃሴው ይገፋ መጥቷል። ይህ የለውጥ እንቅስቃሴ ኢትዮጵያ ሁሉ በጋራ ተጠቃሚ የሚሆኑበት ስርዓት እንዴት ይታይ የሚለው ነገር እያነጋገረ እንዳለ እገነዘባለሁ። ሚዲያውም ኃላፊነት አለበት። ከዚህ አንጻርም እኛም መረጃውን መስጠት ብቻ ሳይሆን በመረጃዎች መካከል፣ በህዝብ መካከል፣ በሃይማኖቶች መካከል እንደዚህ ቅራኔ የሚያባብሱ ነገሮች ላይ እሱን እየጠነቀቅን እየሰራን መሆኑ
በቋፍ ላይ ያለችን ሀገር ወደ ባሰ መቀመቅ ውስጥ እንዳንከታት በእኛ በኩል በጥንቃቄ፣ ለኢትዮጵያ ህዝብ ደግሞ ይህ የመከራ ጊዜ ያልፋል፣ ወደዛ ወደ ገደል ሊገፋ የሚፈልግ ኃይል አለ፣ አስቀድመ ማወቅ መጠንቀቅ አለብን የሚሉ ጽሁፎች እንጂ እንደዚሁ ተገኘ ተብሎ አንዳንድ ሚዲያዎች እንደሚያደርጉት ፍራርጠን ሳናረጋግጥ ለህዝቡም ይጥቀም ይጉዳ ሳንመዝን የምናወጣቸው ነገሮች የሉም። በኢትዮ ሚዲያ በኩል
ሁለት ፕሮግራሞች ዛሬ በአንድ ገጥመው
የአገር ጉዳይና የጠረጴዛ ዙሪያ ውይይታችን
በአገር ውስጥ ቀውስ ሲቀሰቀስ
አንዳች ተቃውሞና የለውጥ ጥያቄዎች አሊያም እንቅስቃሴዎች ጎልተው በሚሰሙበት
በማኅበራዊና የማኅበረሰብም ሆነ በመደበኛ የመገናኛ ብዙሃን ከሚተላለፉ መልእክቶች ጋር መታሰብ ያለባቸው ጉዳዮች ይኖሩ ይሆን?
ለመሆኑስ የአካባቢ ራዲዮኖችና የማኅበራዊ መገናኛ ብዙሃንስ ከመደበኛው መገናኛ ብዙሃን እኩል ኃላፊነት ይኖርባቸው ይሆን?
ትኩረት ሰጥተን እንወያይበታለን።
የሰማችኋቸው ከአራቱ ተወያዮች ሁለቱ ናቸው።
የትምህርት ጉዳይ ዛሬ የሚያነጋግረው
ስለ ትምህርት በአሁኑ ጊዜ የተጻፉትን ሳነብ ብዙዎቹ ትኩረቱ ወደ ፖለቲካ ሄደ አድርገው ነው ያቀረቡት። የትምህርት አሰጣጡ እንደው እንዳለ ከውጪ የመጣ ኢትዮጵያዊነትን ያልተላበሰ ስሜት የሚሰጥ አጻጻፍ ነው የሚነበበው።
የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ፣
የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ ርዕሱ ነው።
የሰማችኋቸው ደግሞ የመጽሐፉ ደራሲ ዶክተር አክሊሉ ሀብቴ ናቸው። እርሳቸውም ሰፋ ባለ ውይይት አብረውን ያመሻሉ።
በጥቅምት አንድ አጥንት ይባላል
በንጉሥ አክሊሉ የመጽሔት ወግ የምንሰማው ይሆናል።
የሜኑ ዝርዝር ይበቃናል አሉላ?
ልክ ብለሃል አዲሱ፣ አንድም ለቅምሻ ያህል በቂ በመሆኑ
ሁለት ለፕሮግራሙ ከተያዘው ጊዜ ከራሱ ይሻማልና።
አሁን እርግጥ ነው ያልተነገሩትን ጨምረን በርከት ያሉ ዝግጅቶች ይዘናል። ጊዜው እንደፈቀደልን እናቀርባለን።
ጤና ይስጥልን አድማጮች፣ እንደምን ሰነበታችሁ? እንደምን አመሻችሁ?
ከእሁድ ጥቅምት 12 2010 ዓ ም የራዲዮ መጽሔት ልዩ ልዩ ዝግጅቶቻችን ጋር አቀናባሪያችንን ንጉሡ ታምሬን ይዘን የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበ ነን።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው ሰዓቱ።
ከዜናው በኋላ እንመለሳለን።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ዛሬ በሶማሊያ መንገድ ዳር የተቀበሩ ፈንጂዎች ለስድስት ሲቪሎች ሕይወት መጥፋት ምክንያት መሆናቸው ተዘግቧል። ይህ የዛሬው ጥቃት የደረሰው ከአንድ ሳምንት በፊት በዋና ከተማ ሞቃዲሾ ከባድ መኪና ላይ የተጠመደ ፈንጂ ቢያንስ ለ368 ሰዎች መገደልና ሌሎች 228 መጎዳት ምክንያት ከሆነ በኋላ ነው። በዚያ ጥቃት አሁንም ሌሎች 60 የሚሆኑ የደረሱበት አይታወቅም። ሳይሞቱ አልቀሩም ነው የሚባለው። ከሞቃዲሾ ሰሜን 35 ኪሎ ሜትር ርቃ በምትገኘው በዳኒጋ መንደር ከርቀት በሚቆጣጠሩት ተቀባሪ ፈንጂ በደረሰው ጥቃት ሁለት ሴቶችና አራት ወንዶች መገደላቸውን የታችኛው ሸበሌ ምክትል አስተዳዳሪ አሊ ኑር መሐመድ አስረድተዋል። ፈንጂው አንድ መለስተኛ የመንገደኞች ማመላለሻ አውቶቡስ ነው የመታው ተብሏል። የሀገሪቱ ፕሬዚደንት ሞሐመድ አብዱላሂ ፋርማጆ እያደገ ለመጣው የሽብር ጥቃት ምላሽ ለመስጠት በያዙት ጥረት የዩጋንዳን ወታደራዊ እርዳታ ለመጠየቅ ዛሬ ወደ ካምፓላ በረዋል ተብሏል። በኒጀር አራቱ የዩናይትድ ስቴትስ ግሪን በሬት ወታደሮችና ሌሎች አራት የናይጄሪያ ኃይሎች በተገደሉበት ተመሳሳይ ጥቃት ትላንት በትንሹ ከ12 ያላነሱ ፖሊሶች መገደላቸውን የሀገሪቱ ባለሥልጣናት ተናግረዋል። ጥቃቱ የደረሰበት አካባቢ ኒጀር ከማሊ ጋር የምትዋሰንበት ሲሆን የአሸባሪዎቹ ዋና ምሽግ እንዳለበት ይታመናል። የትላንቱ ጥቃት የተፈጸመው ከዋና ከተማዋ ከኒያሚ ሰሜን ምዕራብ 200 ኪሎ ሜትሮች ርቃ በምትገኘው በአዮሩ ከተማ ውስጥ ነው ተብሏል። ከሁለት ሳምንታት በፊት የአራቱ የዩናይትድ ስቴትስ ወታደሮች በኒጀር መገደል ዋሽንግተን ውስጥ ከባድ የፖለቲካ ፍጥጫ የፈጠረ ሲሆን ህግ አርቃቂዎች ስለ ድንገቱ ተጨማሪ መረጃዎችን ለማግኘት እየጣሩ ነው። ትላንት በፍሎሪዳ ኩፐር ከተማ በዚያ ጥቃት ከተገደሉት አንዱ የሆነው የላ ዴቪድ ጆንሰን የቀብር ስነ ስርዓት ተፈጽሟል። የዚምባብዌ የረጅም ጊዜ ፕሬዝዳንት ሮበርት ሙጋቤ የድርጅቱን ዓላማዎች በዓለም እየተዘዋወሩ እንዲያስተዋውቁ የዓለም የጤና ድርጅት በቅርቡ የሰጣቸው የጉድዊል አምባሳደርነት ስያሜ ዛሬ ሰርዟል። የWHO ዋና ዳይሬክተር ቴዎድሮስ አድሃኖም ገብረኢየሱስ ሙጋቤን የሾሙት በዩራጓይ የሚካሄደው ጉባኤ ከመጀመሩ ሁለት ቀናት በፊት እንደነበር ይታወሳል። ለውሳኔያቸው የሰጡት ምክንያትም ሙጋቤ የአካባቢውን መሪዎች በማግባባት ይረዳሉ፣ ሀገሪቱም የጤናን አገልግሎት ለሁሉም ለማዳረስ ያላት ቁርጠኝነት የማይናቅ ነው የሚል ነበር። ወዲያው ግን ከ20 የሚበልጡ ድርጅቶች የቴዎድሮስ አድሃኖምን ውሳኔ በማውገዝ የጤና ባለሥልጣናት መደንገጣቸውንና በጥልቅ እንዳሳሰባቸው የሚገልጽ መግለጫ አውጥተዋል። የሙጋቤ የሰብአዊ መብቶች አያያዝ ሬኮርድ ብልሹ መሆኑንና በእርሳቸው የ30 ዓመታት አመራር የዚምባብዌ የጤና ጥበቃ አገልግሎት ፈጽሞ መንኮታኮቱን በመግለጫቸው አመልክተዋል። ድርጅቶቹ በዓለሙ ጤና ድርጅት የመጀመሪያው አፍሪካዊ መሪ በቴዎድሮስ አድሃኖም ገብረ ኢየሱስ ለሙጋቤ የተሰጠውን የጉድዊል አምባሳደርነት ሹመት ዩናይትድ ስቴትስ አሳዛኝ ስትል አውግዛለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአካባቢው የኢራንን ወታደራዊ ጥንካሬ ለመቋቋም በሚል አሜሪካ ከሳውዲ አረቢያና ከኢራቅ ጋር የነበራትን ግንኙነት ትላንት ወደ ተሻለ ከፍ ያለ ደረጃ አሸጋግረዋል። ቲለርሰን ዛሬ ሪያድ ውስጥ በሳውዲና ኢራቅ መካከል ግንኙነቶችን ለማሻሻል የተቋቋመው የትብብር ኮሚቴ የመጀመሪያ ስብሰባ ላይ ተገኝተዋል። ሚስተር ቲለርሰን በዚሁ ወቅት ለሳውዲው ንጉሥ ሳልማንና ለኢራቁ ጠቅላይ ሚኒስትር ሃይደር አል አባዲ ሲናገሩ ሁለቱ አገሮች በባግዳድና በሪያድ መካከል ተቋርጦ የቆየውን የቀጥታ በረራ እንዲቀጥል መወሰናቸው ከፍተኛ ጠቀሜታ አለው ብለዋል። በመጨረሻም የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ገዢው የጥምረት ፓርቲ በዛሬው ጠቅላላ ምርጫ በተደላደለ መልክ ለማሸነፍ የሚችልበት ሁኔታ ላይ መድረሱን እስካሁን የተገኙ የቆጠራ ውጤቶች ይጠቁማሉ። ዜናው አበቃ።
የራዲዮ መጽሔት ተጀመረ።
አሁን የሳምንቷ ምርጥ ግጥም
ስነ ቃልን ተጎናጽፈው በብዕር ወዝ በጸዳሉ የፊደል ጮራ ፈንጥቀው ከብርሃኑ ያካፈሉ ማስተዋልን ተመርኩዘው የእውቀት ችግኝ የተከሉ የልማድን ኬላ ሰብረው አዲስ ክስተት ያበቀሉ የእድገት ራዕይ እንዲያብብ መስዋዕትነት የከፈሉ መክሊታቸውን አብዝተው የጥበብን ሀብት ያቀበሉ በምግባራቸው ጸንተው ትውልድ ለማነጽ የታገሉ ቋሚ ቅርስ ወርሰው ያወረሱ ምንኛ ናቸው የታደሉ። ለኢትዮጵያ ሻማ ሆነው ከእድሏ ተቆላልፈው ከእጧ ተቆራኝተው ለእርሷነቷ ክብር ታጭተው ለነጻነት ዋጋ ከፍለው አዲስ ተስፋ መንጭተው በጽኑነት ቃል ኪዳን እምነታቸውን አጥልቀው ትህትናን ተላብሰው ፈሪሃ እግዚአብሔርን ታጥቀው ታሪካቸውን አክብረው ውርሳቸውን ጠብቀው በዘመናት የማይመክንን የቀለም ምንጭ አፍልቀው የእውቀትን ሐውልት የተከሉ ትውልድ አንጸው ያደረሱ ምንኛ ናቸው የታደሉ ቋሚ ቅርስ ወርሰው ያወረሱ ምንኛ ናቸው የታደሉ።
ውለታ የሳምንቷ ምርጥ ግጥም ነበረች የተሰማችው።
ገጣሚው ቴዎድሮስ አበበ ነው። እናመሰግናለን።
የቴዎድሮስን ውለታ ዛሬ ያጠረብናት በነገራችን ላይ ባለፈው እሁድ የዶክተር አክሎ መጽሐፍ ሲመረቅ ከተናጋሪዎቹ አንዱ ነበርና መጨረሻ ላይ ፈተና ከሚለው መጽሐፉ ላይ ውለታን አነበበ።
መልካም። እነሆ አሁን ደግሞ ቀዳሚዋን የምሽቱን ምርጥ ዜማ
mena ስለካቺ እኔ ስንጃ ይመላለስ አልግሬደጃ የከበቱለት ሞታይ ግን ሳላት ፍቅዋ ጉዳይ ምን አስለካቺ እኔ ስንጃ ይመላለስ አልግሬደጃ የከበቱለት ሞታይ ግን ሳላት ፍቅዋ ጉዳይ
ይርዳው ጤናው ነው ሰራችልኝን የተጫወተልን ይርዳው እናመሰግናለን አድማጮች አሁን ያገር ጉዳይ
አው ጉዳይ ያገር
ዝግጅቱ ውይይት
በአገር ውስጥ ቀውስ ሲቀሰቀስ
አንዳች ተቃውሞና የለውጥ ጥያቄዎች እንዲሁም እንቅስቃሴዎች ጎልቶ በሚሰሙበት
በማህበራዊና የማህበረሰብም ሆነ መደበኛ የመገናኛ ብዙሃን የሚተላለፉ መልእክቶች ጋር መታሰብ ያለባቸው ጉዳዮች ምን ይሆኑ?
ለመሆኑ የአካባቢ ራዲዮኖችና የማህበራዊ መገናኛ ብዙሃንስ እንደ መደበኛ ሁሉ አንዳች ኃላፊነት ይኖርባቸው ይጠበቅባቸው ይሆን?
ደምንዳልነው ትኩረት ሰጥተን እንዋይበታለን።
ተዋናዮቹና ተወያዮቹ
ኢትዮ ሚዲያ ፎረም በመባል የሚታወቀው ከፍተኛ ተነባቢነት ያለው በኢትዮጵያ ጉዳዮች ላይ ያተኮሩ ጽሑፎች የሚታተሙበት የኢንተርኔት ድረገጽ ዋና አዘጋጅ አብርሃ በላይ፣
የኢሳት ራዲዮና ቴሌቪዥን አዘጋጁ ሲሳይ አገና፣
ሆን አፌርስ የተሰኘው የኦንላይን መጽሔት ጸሐፊው ዳንኤል ብርሃኔና
በዋሽንግተን ዲሲና አካባቢዋ እንዲሁም በኢንተርኔትና በስልክ የሚሰማው አዲስ ድምጽ የተባለው የማህበረሰብ ራዲዮ አዘጋጅና አቅራቢ አበበ በለው ናቸው።
በቅድሚያ እንግዶቻችን እንኳን በሰላም ወደ አሜሪካ ድምጽ በተለይም ወደ ራዲዮ መጽሔት መጣችሁ። አሉላ፣ እንግዲህ በመግቢያው ላይ በዚህ የጠረጴዛ ውይይት ለእናንተም ነው። ይኸው በኢትዮጵያ እንደምታውቁት ለውጥ የሚሸት ነገርም አለው። ወደ ኋላ መለስ ብንል ለሁላችሁም ቀጠሮ ሲይዝ እንዳልኩት እንደምታውቁ አሉላም ጋዜጠኞች አንድ ጊዜ ድንገት እንደ ተፈጡ ከዛ በፊት እርግጥ የህዝብ አመፅ ነበር በጎንደር በደብረ ዘይት። ያን ተከትሎ ወዲያው ጋዜጠኞች ተፈቱ እንዴ ጥሩ ነው ተባለ። ከጋዜጠኞች መፈታት በኋላ ደግሞ አንዳንድ የመንግስት ባለስልጣናት ደግሞ እየጠፉ እየከዱ እናያለን። ተከትሎ ደግሞ የመንግስት ባለስልጣናት እየለቀቁ ናቸው። ቱባ ባለስልጣናት የሚባሉ አንዳንድ ሰው የተለያየ ሀሳብ ይሰጣል። ይሄ መንግስት በቃው ማለት ነው ወይ? በዚህ መሀል ግን ህዝብን በተለያየ ዘዴ የምናገለግል ምናልባት ህዝብ ውስጥ ጭንቀት ካለ ይህን ጭንቀት በተመለከተ ምንድን ነው ማድረግ ያለብን? የሚዲያ ሚና ምንድን ነው ነው አሉላ ጥያቄውን ደግሞ
እንደድሬውን ጥሩ አድርገሃል። አዲሱ እንደምትነበቡበት እንደምትሰሙበት የማህበረሰብ አገልግሎት ምሰጡ አላችሁ። በብዙዎች የሚነበብ ድረገጽ በአማርኛም በእንግሊዝኛም የሚቀርብባቸው አላችሁ። እንደ የተሰማራችሁበት መስክ እንዳላችሁበት ቦታ ታዳሚዎቻችሁ ደረጃውም አይነቱም ይለያያል። ይሁንና በአገር ውስጥ ቀውስ ሲቀሰቀስ አንዳች የተቃውሞና የለውጥ ጥያቄዎች ሲሰሙ እንቅስቃሴዎች ጎልተው በሚታዩበት የማህበራዊም ሆነ የማህበረሰብ መገናኛ ብዙሃን እንደ መደበኛው መገናኛ ብዙሃን ኃላፊነት አለባቸው ወይ? ካለባቸውስ ኃላፊነታቸው ምን ይሆን? እንዴት ነው መረጃዎች ከተገኙበት ምንጭ ለህዝቡ የሚደርሱት? ያን ኃላፊነት ተወስዳላችሁ ወይ ነው መሰረታዊ ጥያቄና በዚህ ነጻ ከፈት ባለው ሐሳብ እንጀምርና ቀጥታ በሚነጣጠሩ ጥያቄዎች እናዳብረው።
አዎ እንጀምር። ከሩቅ ካለው ካንተን ጀምር እንግዲህ።
ማለት ጀነራል ጥያቄ ነው ልጆቹ መልሰት።
መልካም። ካንተ ሁኔታ ጋር የሚሄድ ጥያቄ ላቅርብልህ። የኢትዮጵያ ጉዳዮች ላይ ፖለቲካ ላይ የሚያተኩሩ ጽሁፎችን ታወጣለህ በሆርን አፌርስ። እነኚህን ጽሁፎች ስታወጣ የምትወስደው ኃላፊነት አለ? ለምታወጣው መረጃ ትክክለኝነት የቱን ያህል ትሄዳለህ? እንዴት ታረጋግጣለህ? የተሳሳተ ሆኖ ሲገኝ ምን ታደርጋለህ? እዚህ ጋር ቆየት ብለን ብንደርስ ደስ ይለኝ ነበር፣ ግን አንተ ቀጥተኛ ጥያቄ ስለፈለግ ነው
እንደርገልኩ ጥያቄ። ይህን እዚህ ናቹራሊ ራሳችን ሊሚት ስለምናደርግ አንድ ሚዲያ የሚዲያን ሚና እየተጫወተ ያለ ግለሰብ ይሁን ፕላትፎርም መድረክ የተለያዩ ፍላጎቶችን ማመጣጠር መቻል አለበት። አንደኛ የህዝብ ጥቅም ይኖራል። በአንድ በኩል የህዝብ የማወቅ መብት አለ፣ በሌላ በኩል ደግሞ የህዝብ ሰላም ወይም መረጋጋት አላስፈላጊ ችግር እንዳይፈጠር የመጠበቅ ሁኔታ ይኖራል። በእኛ አገር ሁኔታ መረጃዎች ትክክለኛ መሆናቸውን እስከራገጥ ድረስ ችግር ሊፈጥሩ የሚችሉበት ሁኔታ የምናስተላልፍበት ደረጃ ላይ ብያል አስብም። ለምሳሌ ምን ለማለት ነው? ላይቭ ማስተላለፍ ላይቭ ስትሪሚንግ እዛ አቅም ላይ አይደለም ያለ ነው። እኛ መረጃውን አግኝተን በጣም ፈጠን ከተባለ አንድ ሰዓት ሁለት ሰዓት ወይ ደግሞ ሰዓታት ግማሽ ቀን በኋላ ነው ያ መረጃ የምናቀርበው። ሌሎች እንደ ኬንያ የኢንተርኔት እና የካታስ ችግር የለባቸው ሀገሮች በቀጥታ ችግሩ ካለበት ሰዓት ላይ ያስተላልፉ ስለሚችሉ የማቀጣጠል ሚና ሊኖሮች ይችላል። እኛ ጋር ግን ኦልሬዲ የጊዜ ክፍተቱ በራሱ የማቀጣጠል አቅሙም ስለሚገድበው እውነታነቱን ካረጋገጥን አንስ ያበቂ ነው። ከዛ በኋላ ለህዝቡ የማቅረብ ታሳቢ አድርገን ነው ማቅረብ ይኖርብን። ስቲል አንዳንድ ለምሳሌ ሰዎች በፍርተኛ ደረጃ የተጎዱበት ምስል ወይ ደግሞ ከፍተኛ ብሄር ቁጣ ሊቀሰቅስ የሚችል እንደዚህ በዚያ ነገሮች ላይ ጥንቃቄ ማድረግ ምናልባት ራሳችን ሰውሱል ማድረግ ሊያስፈልገን ይችላል።
መልካም ጥያቄዎች እናስከትላለን። በቀጥታ በራሳችን መድረክ ላይ የሚተላለፉትን አዲሱ
የሰሞኑ ሁኔታ እንዴት አየኸው የሚለውንም ከኢህአደግ ባለስልጣናት እንደነ አቶ አባዱላ እንደነ አቶ በረከት የመሳሰሉ ስልጣን ለቀቁ ተባለ፣ ይሄንን ህዝቡ በተለያየ መንገድ ነው የተረዳውና እንዴት አድርገህ ዘገብከው? ውጥረት አለ የሚባለው አገሪቱ ውስጥ ያን ሁኔታ ለህዝቡ ለማድረስ ምን አይነት ዘዴ ተጠቀምከው የሚለውን በኋላ ትመለስበታለህ። በዚህ ጉዳይ ላይ ወደ አብርሃን እንሂድ።
እሺ። ኢትዮ ሚዲያ እንደምታውቁት በአብዛኛው እንዳንድ ጸሐፊ በሚልኩልን ጦማሮችን እናወጣለን፣ ዜናም እናወጣለን። ግን የመጀመሪያው ጥያቄ እንዴት ነው የምትደነግቡት ወይ እንዴት ነው መረጃውን እንዴት ለማረጋገጥ ትሞክራላችሁ የሚባለውን በተቻለ ሁለተኛ ሶስተኛ ምንጮችን በመጥቀስ ነጻ የሚባሉት ሚዲያዎችንም ራሱ ቮይስ ኦፍ አሜሪካ ይሁን እንደ ቢቢሲ፣ ሮይተርስ፣ አሶሺየትድ ፕሬስ ካወጡት አገር ውስጥ ያሉ እነሱም በተቻለ መጠን በሰፊው እንጠቀማለን። የራሳችንም እንዳልኩት በአንደኛ በሁለተኛ ደረጃ የሚገኙ ምንጮችን ተጠቅመን ለማረጋገጥ እንሞክራለን። የሰሞኑ ለተባለው አንዳንድ ትላልቅ ሹማምንት ኢህአዴግን ጥለው እየሄዱ ነው የሚባል አለ። እኛ እንግዲህ የተገኘውን እውነት መሆኑን ስለተረጋገጠ እናወጣለን፣ አውጥተናልም። ነገር ግን የአቶ አባዱላ ገመዳ ይሁን የአቶ በረከት ስምኦን ከስልጣን ለቀቁ የሚለው ደግሞ ለምሳሌ ለኦሮሚያ ክልል የአቶ አባዱላ መልቀቅ ትልቅ አንድምታ ሊኖረው ይችላል። በረከት ስምኦንም ለሚደግፉ ሰዎች እንደዛው ተሰሚነት ሊኖረው ይችላል። ነገር ግን በቲቲኤልኤስ አካሄድ ወይ ፖሊሲ ግን የሆነ ተጽዕኖ ይኖረዋል ብዬ ፈጽሞ አልገምትም። እነሱ ቀርቶ የአባዱላ ድርጅት ኦህዲድም ቢፈርስ በቃ እኛ ከህወሀት ጋር መጓዝ አልቻልንም፣ ጸረ ዲሞክራሲ ነው ብሎ እኳ ኦህዲድ ራሱን በራሱ ቢያፈርስ እኳ ብአዴንም እንደዛ ቢያደርግ እንኳ ቲፒኤልኤ ፖሊሲ ይቀይራል ማለት ዘበት ነው። አይ እኔ እንግዲህ ህዝብ ጠልቶኛል፣ የነበሩ አጋዥ ድርጅቶችም እየከዱ ነው ብሎ ፖሊሲ ይቀይራል የሚል ስሜት አንደርስታንዲንግ ፈጽሞ የለኝም። ለምን? ከመጀመሪያ ጀምሮ ወያኔ ያው የራሱን አካሄድ ጉልበተኛ እንደሆነ በጉልበት በጠመንጃ ኃይል ሲወለድም ከመጀመሪያ ጀምሮ ፖለቲካል ፓወር ግሮስ አውት ኦፍ ዘ ባራል ኦፍ ዘ ጋን የሚሉት የማርክሲስቶች አባባል የፖለቲካ ስልጣን ከጠመንጃ አፈሙዝ ይመነጫል ያድጋል የሚባለውን አምኖ እየተጓዘ ነው። እና አባዱላ ቀርቶ የራሱ ቱባ ቱባ ባለስልጣናት እንደነ አቶ ስዬ አብርሃ፣ ገብረ አስራት፣ አለምሰገድ ገብረ አምላክ የመሳሰሉ በርካታ የድርጅቱ ለሁለት ተሰነጠቀ ሲባል እንኳ ቲፒኤልኤስ አመራሩ አሁንም የዛን ጊዜ አመራር ያለ ነው ምንም አልበሰለውም እንዳለ እነሱን አንጠባጥረን መጓዝ ነው ብሎ ነው የሄደው። እና የነኚህ ወጡ የተባሉት ባለስልጣናት ያን ያክል በቲፒኤልኤስ ፖሊሲ ተጽዕኖ ይኖረዋል የሚል ግምት የለኝም ባቸው። አመሰግናለሁ።
መልካም። የምትሰሩባቸው ስራዎች እለት እለት ከምታገኟቸው ከምትዘግቡባቸው ወይም ደግሞ ዘገባዎችን ከምታወጡባቸው አቀራረቦች ጋርም እንድታዛምዱ እንፈልጋለን። አብርሃ በላይ ቀደም ብለህ ኢትዮ ሚዲያን አሳይተህናል። ወደ ዋሽንግተን ዲሲ እንመለስ። ሁለት ተቋሞች ሲሳይ ቀደም ብለህ እንደተናገርከው የኢሳት የሬዲዮና ቴሌቪዥን ጣቢያ ነው። በዓለም አቀፍ ደረጃ ነው ስርጭታችሁ። እንደ ተመሰረታችሁበት አላማ፣ እንዳቀራረባችሁ ጠባይ ሁሉም የሚዲያ ዘርፎች ይለያያልና ጠባያቸው፣ ልታቀርቡ የምችሏቸውና ትኩረት የምታደርጉባቸው ቢለያዩ እንኳን ኃላፊነቱ የት ድረስ ነው? በምን መልኩ ነው የሚወሰደው የሚለውን ለመመልከት እንሞክረው። ሲሳይ አንተስ ምን ትላለህ?
አመሰግናለሁ። እንግዲህ በሚዲያ ዓለም አቀፍም ሆነ በተወሰነ ክልል ውስጥ ይሰራጭ የተለያየ መልክም ይቅረብ ሁሉም ኃላፊነት እንዳለበት ይሰማኛል። እንደተባለው ደግሞ በተለይ በኤሌክትሮኒክስ የሚሰራጩ መልእክቶች ደግሞ ሁሉም ጋር የመድረስ አቅም ስላላቸው ኃላፊነቱ ደግሞ ትንሽ ጫና ያለ እንደሆነ ይሰማኝ። ዞሮ ዞሮ ግን እንደ እኛ አይነት ሚዲያ ደግሞ የተቋቋመው ኢትዮጵያ ውስጥ ሀሳብን የመግለጽ ነጻነት መሬት ላይ በተግባር ለማዋል ብዙ ፈተና ታልፈዋል። ስለዚህ ብዙ ነገሮች ተሞክረው እነዛ መንገዶች ሁሉ መዘጋጋታቸው አብዛኛው ከኢትዮጵያ ውጭ ወጡ ጋዜጠኞች የሚሳተፉበት መድረክ ነው። በዚህ መድረክ ውስጥ ያለን ሰዎች ኢትዮጵያ ውስጥ ዴሞክራሲ፣ ሰላም፣ በአጠቃላይ ችግሮች እንዳሉ ስለምንገነዘብ ኢትዮጵያን ሌላውም ዓለም የደረሰበት ሁኔታ ውስጥ መድረስ አለባቸው የሚልም ቁጭት ጭምር ስለሚያሰራም በዛ ረገድ ያሉ ክፍተቶችን ለመሙላት የምንሰራ ሰዎች ነን። ከዚህ ጋር እንግዲህ ተያይዞ ያለው ነገር የትኛውም ነገር እውነት ቢሆን እንኳን የማይነሱ ነገሮች አሉ። በተለይ በህዝብ መካከል ግጭትና ቅራኔን የሚፈጥሩ አለመግባባትን የሚያባብሱ ጉዳዮች ላይ እውነት ስለሆነ ብቻ አናቀርብም። ይሄ ከጋዜጠኝነትን ባሻገር ሀገራዊ ኃላፊነትም አለብን ብለን ስለምንሰራ በተቻለ መጠን በህዝብ መካከል፣ በሃይማኖቶች መካከል እንዲህ አይነት ቅራኔን፣ ልዩነትን የሚያባብሱ የታሪክ ቁልፎች የሚቀሰቀሱ ነገሮች በዚያ መድረክ ላይ አናራግብም ነው። ስለዚህ በኃላፊነት ስሜት ኢትዮጵያን ሁሉ በጋራ እያገለገልን ነው ብለን ነው የምናምነው።
አበበ ተራው ያንተ ነው። በመጨረሻ ያደረግነ እዚሁ ቅርብ ስለሆንክ ነው።
እኔ ምችም የሬዲዮ ጣቢያ እንደመሆኑ መጠን አዲስ ድምፅ ሬዲዮ በዋሽንግተን ዲሲ ይተላለፍ እንጂ በመላው ዓለም በተለያዩ ማስታወቂያዎች ይደመጣል እና ሬዲዮ ደግሞ አሁን ለምትሉት ጥያቄ ቁልፍ ይመስለኛል። ቅድም ከአፍሪካን ዳንኤል እንደተናገረው ወዲያው በቀጥታ የሚሰማ ጉዳዩም ያለበት ቦታ ላይ የሚሰሙ ድምጾችን ዳይሬክት ማስተላለፍን ስለሚቻል ሬዲዮ ኃላፊነት በዚህ በጠየቃችሁ ጥያቄ ከባድና ከፍ ያለ ነው ብዬ ነው ማስ በመጀመሪያ ደረጃ ያለው አሁን የለውጥ ለውጥ ይሸታል የሚለው ነገር ኢትዮጵያ በእኛ እድሜ አንድ፣ አንዳንዶች ወንድሞቻችን እድሜ ደግሞ ሁለት፣ እንግዲህ በድምሩ የሚመጣ ካለ ሶስት መንግስት ለውጥ ልናይ ነው እና ህዝቡ ራሱ ለውጥን እምደበትና አንድ ለውጥ በመጣ ጊዜ እንዲህ ቢሆን ኖሮ እኮ የከፋ ነገር አይመጣም እያለ የተቆጨበትንም ጊዜያቶች ስለምናይ የአሁኑ ለውጥ እውነተኛና የማንጸጸትበት ለውጥ እንዲሆን እኛ ኃላፊነት ከሬዲዮ ጸባይነቱ አንጻር ከፍ ያለ ነው ብዬ ነው የማስበው እና ጥንቃቄም እናደርጋለን። በኢትዮጵያ ውስጥ የሚመጣው ለውጥ ኢትዮጵያዊ ለውጥ እንዲሆን የአዲስ ድምፅ ሬዲዮ በጣም ጥረት ያደርጋል። ኢትዮጵያዊ ለውጥ ስናል ምን አይነቷ ኢትዮጵያ? ይህ ሁሉ ነገር የሚተረማመስበት ለውጥ ስለሆነ በተቻለ መጠን የሁሉም ህብረተሰብ ተሳትፎ ያለበትና ለውጡ ግን ኢትዮጵያዊ ለውጥ እንጂ የመበተን አደጋ የሌለበት አሁን 26 ዓመት ያሳለፍነው 8 ሀገር ሳይሆን አንድ ሀገር እንደሆነ ያለችን አድርገን ነው እኛ ፕሪንሲፕል አውጥተን ነው የምንንቀሳቀስ። ሰው ላይ ወደው ሊወደው ይችላል። እያደረግን ያለው ግን የሚመጣው ነገር ጠቅላላ ኢትዮጵያውያንን በጋራ አብረው እንዲኖሩ የሚያደርግ ለውጥ፣ ፍጹም ወደ ቂም በቀል የማይወስድ ለውጥ፣ ተጠያቂነት ቢኖርም ህጋዊና ህዝብ ያጸደቀው ህገ መንግስት፣ ዳኛ ስርዓት ባለበት መልክ የሚጠየቁ እንጂ ድሮ እንዲህ ነበርክና አሁን እርምጃ ይወሰድ ባህል የሚል አይነት አሁን ያሉት ስልጣን ላይ ያሉት ሲያደርጉ የነበሩትን አይነት ለውጥ እንዳይሆን ከሁለቱም ለውጦች ከደርግም ለውጥ ከኃይለ ሥላሴም ለውጥ አሁን ደግሞ ከወያኔም ለውጥ የማይቀር ለውጥ ነው እና ህዝቡ ተምሮ የማይጸጸትበት ለውጥ ሊያመጣ የሚችለው ምንድን ነው ብለን በዛ መሰረት ላይ ነው አዲስ ድምፅ ሬዲዮ ፕሮግራሙን የሚሰራው።
መልካም። አንድ ደረጃ ገፋ እናድርገው። አሁን በመሰረታዊነት የሚታዩትን ከየራሳችሁ ተቋማት ጠባይና አቀራረብ ጋር እያዛመዳችሁ ተናግራችኋል። ሶስታችሁ በግል ነው ተቋማቱን የምትመሩት። አብርሃ በላይ ኢትዮ ሚዲያ፣ ሌሎች አጋዞች ካሉ እርግጠኛ አይደለሁኝም፣ አበበ በለው አዲስ ድምጽ ሬዲዮ፣ ዳንኤል ብርሃኔ ሆርን አፌርስ የተባለውን የኦንላይን መጽሔት ነው የገለጽክልን፣ ሲሳይ በኢሳት ቴሌቪዥንና ሬዲዮ የሚተላለፉ ፕሮግራሞችን በመልኩ ለማየት ነው የምንሞክረው። እስኪ ሁለት ነገሮችን እንመልከት። ዘመኑ ተቀይሯል። የማህበራዊ መገናኛ ብዙሃን የጎላ ድርሻ የተለመደው መገናኛ ብዙሃን ከሚያደርጉት ስራ ትይዩ በቀላሉና ወዲያውኑ የሚደረጉ ነገሮች ከናደጋቸው ፊት ለፊት አሉ። ጠቃሚነታቸው በፍጹም ጥያቄ ውስጥ በማይገባበት ነገር ግን ይነስ የሚብዛም እንደ መደበኛ መገናኛ ብዙሃን በሚሰሩ ተቋማት ላይ ያለው ኃላፊነት የጎላለውና መረጃን በጊዜ ለማቅረብ በመፈለግና ያልተረጋገጠ ነገር ተላልፎ ሊያመጣ በሚችለው ጉዳት መካከል ያለ ትንቅንቅ የቆየ የሰነበተ ወደፊትም ምናልባት የሚቀጥል ነው። ያን የምትመለከቱበትን መንገድ ከዛሬዋ ኢትዮጵያ ችግሮች ጋራ፣ ከዛሬዋ ኢትዮጵያ ሁኔታ ጋራ፣ ቅድም አዲሱ በመግቢያው በመንደርደሪያው ከጠቀሳቸው ፈጣን ተለዋዋጭ ሁኔታዎች ጋር ምንም አይነት መረጃ ሊመጣ ይችላል ብሎ በሚጠብቅ አስተሳሰብና ያ መረጃ የመጣበትን ነገር ለማረጋገጥ በሚፈለግ ወይ በሚጣርበት መንገድ ላይ እስኪ ይህን ፈታፈታ አድርገን ተራም መጠበቅ ላይ ያስፈልጋችሁ ይችላል እንቀባበል። አብርሃ አንተ ጋር ልጀምር።
እንደው በነገራችን ላይ አብርሃ እድሉን አልወስድብህም፣ ግን ጥያቄ በምናቀርብበት ጊዜ ማንኛችሁም ልትገቡ ትችላላችሁ፣ ግን ስትገቡ እከሌ ነኝ ብላችሁ አስታውቃችሁን መቀጠል ይቻላል። አብርሃ ለአንተ ነው የተሰጠ እድሉ፣ ቀጥል።
እሺ አብርሃ ነኝ። እንግዲህ ለጥያቄው ከማህበራዊ ሚዲያ ቀድሞ የሚወጡ ነገሮች አሉ፣ እነሱን እንዴት ነው ዋናው መደበኛ ሚዲያችን የሚጠቀመው የሚል መሰለኝን። እኛ በልምድ ያካበትነው ነገር እንደ ኢትዮ ሚዲያ ማለቴ ነው። በእርግጥ በሚዲያ በእንግሊዝኛው ዴድላይን ከጊዜ አንጻር የመሄድ ነገር አለ፣ የጊዜ ጥረት አለ። ቶሎ ዜና በትኩሱ የማውጣት ዘንባሌ ሊኖር ይችላል። የፈለገውን ዋጋ ከፍለን ግን የምንታወቀው እንደው ረጋ ብለን አጣርተን እስካልሆነ ድረስ እንደዚህ ወጣ በሚል አውጥተን ለአደጋ የተጋለጥንበት ጊዜ ያለ አይመስለኝም። ምክንያቱም ከብዙ ሀገሮች መማር ይቻላል። የሚዲያ ጠቀሜታ ወይ የሚዲያ ምን አይነት እንደ ኢትዮጵያ ባሉ የፖለቲካ ቀውስ ውስጥ የሚኖሩ ሀገሮችን ምን ያህል ሚዲያው የባሰ አደጋ ሊያስከትል እንደሚችል ጠንቅቀን ስለምናውቅ የምናደርገው የምናወጣቸው ዜናዎች ይሁኑ ሌሎችም ጽሁፎች ህዝብን ከህዝብ የሚያቀርኑ እንዳይሆኑ፣ የሚያጋጩ እንዳይሆኑ፣ እንዳውም ተቃራኒው የሚያቀራርቡ መሆን እንዳለበት አምነን ነው የምናወጣው። ለምሳሌ በቅርቡ ልክ በኦሮሞ ህዝብ ወገናችን ላይ በሶማሌ ክልል ታጣቂ ልዩ ኃይል በደረሰው ጥቃት በሌላም አካባቢ በአፋርና በራያ ህዝብ ተከስቷል። የአፋር ልዩ ጥበቃ ልዩ ኃይል በራያ ህዝብ ላይ ዘመቻውን አካሂዶ በመስከረም 30 ቀን 9 ሰዓት የፈጀ ጦርነት ተካሂዷል። ያን ልብወለድ እንዳይሆን በእኛ በኩል የተቻለን ምንጮች ጠይቀን ካረጋገጥን በኋላ በዛሬው ዕለት ቤት ሚዲያ አውጥተነዋል። ምንድነው ልክ ምናልባት እድቡ ካጋጠመኝ እንግዲህ አዲስ ምዕራፍ እየገባን ይመስለኛል። ኢህአዴግ ያለውን የህዝብ ተነሳሽነት ለማምከን አንዱን ክፍለ ሀገር እንበለው በየትኛው ልዩ ኃይል መመታት እንዳለበት ለረጅም ጊዜ ተዘጋጅቶበት የመጠግበር ምዕራፍ እየገባ ያለ ይመስለናል። ስለዚህ በቋፍ ላይ ያለችን ሀገር ወደ ባሰ መቀመቅ ውስጥ እንዳንከታት በእኛ በኩል በጥንቃቄ ለኢትዮጵያ ህዝብ ደግሞ ይህ የመከራ ጊዜ ያልፋል፣ ወደዛ ወደ ገደል ሊገፋ የሚፈልግ ኃይል ያን አስቀድመ ማወቅ መጠንቀቅ አለበት የሚሉ ጽሁፎች እንጂ ተገኘ ተብሎ አንዳንድ ሚዲያዎች እንደሚያደርጉት ፍራርጠን ሳናረጋግጥ ለህዝቡም ይጥቀም ይጉዳ ሳንመዝን የምናወጣቸው ነገሮች የሉም በኢትዮ ሚዲያ በኩል ማለት ነው። አመሰግናለሁ።
ዳንኤል
ነው። ዳንኤል
ቀጥል።
ሁለት ነገር እነሱ ሲነገሩ ከነበሩ አንጻር፣ አንደኛ አላማ አንጻር ሲቀመጥ አሁን ለውጥ ማገዝ እንደዚህ ቢላስቀምጥ ነገር አለ እሳች የሚታይኝ መሰረታዊ ለውጥ የለም። በበኩሌ ቢበዛ የሀይል አሰላለፍ ወይም የሀይል ምድጥኑ የሚቀየርበት ሁኔታ ይኖር ይሆናል እንጂ ከዚያ ያለፈ መሰረታዊ በአሳሰብም ስፔሻሊ አሳሰብን አሰራር ነው የሚያሳስበን ግለሰቦቹ አይደሉም። በዛ አንጻር እኔ ያን ያክል መሰረታዊ ለውጥ ቢያንስ ቢያንስ ላፋጥነው ላዘጌው ብዬ የሚያስጨንቀኝ ለውጥ ይኖራል ወይም እንትን አለው ብዬ አላስብም። ነገር ግን ያ ማለት ኦፕቲምማ ጨለምተኛ የመሆን ጉዳይ ሳይሆን አሁን ያለው ነገር ከመገምገም አንጻር በተለያየ መፍኩክ ላይ ያሉ የሚመስሉ በዚሁ በገዢው ፓርቲ ውስጥ ያሉ የተለያዩ ሰዎች ወይም የተለያዩ ቡድኖች ናቸው። ስለዚህ አንዳቸው ከሌላቸው ስለ ሚዲያ ያላቸው አመለካከት፣ ለፖለቲካ ምን አይነት የፖለቲካ ስልቶችን ነው መጠቀም የሚለው ላይ ያላቸው አስተሳሰብ ምናምን አንድ አይነት ነው። መሰረታዊ ልዩነት አያላይባቸውም እስካሁን ድረስ ከምናየው። ስለዚህ ዞሮ ዞሮ ግን በዚህ ሂደት ውስጥ በሚፈጠር ማንኛውም መንገጫ ገጭ ይሁን ለውጥ ይሁን ሀቴቨር በዛ ውስጥ ቅድም ሌሎች አጋሮች እንዳሉት የሚጎዳበት አገር የሚፈርስበት እንዳይሆን እዛ ላይ ጥንቃቄ ማድረግ ይገባል የሚለውን እጋራዋለሁ። ሌላው አንድ ወቅቱ የፈጠረው ቻሌንጅ ብዬ ማስቀምጠው ነገር ምንድን ነው እንግዲህ ምንጭ ሲገመገም ሁሉ ጊዜ በሚዲያ ላይ እንደምታውቁት እስፔሻሊ ኢትዮጵያ ባለ አገር ደግሞ በቀጥታ የሚመለከተውና ኃላፊነት የሚወስደው ሰው ኦን ዘ ሪከርድ ስሙን ሰጥቶ ለመግለጽ ምን ፈቃደኛ ስለማይሆን ከዛ ማጅ ያለፈው ነው የሚሆነው ወይም የሚመለከተው ሰው ሆኑ ስፔሻል አብዛኛ ብዙ ስማቸው እንዲገለጽ አይፈልግም። ስለዚህ የምንጭ ግምገማ አድርገህ እና ስለ አጠቃላይ ስለ ትሬንዱ ስለ ሂደቱ ካለ ግንዛቤ ተነስተህ ነው መረጃ የምትገመግመው። አሁን ልክ እንደዚህ ሁኔታዎች የሚለዋወጡበት ወቅት ሲፈጠር ግምገማህንም ራሱ ነው የሚያዛባው እና ያ የሚፈጥረው አዲስ ፈተና ይኖራል። አሁን ዚጋ እንደምሳሌ ብገልጽ የአቶ አባዱላ መልቀቂያ የመረጃ ስርጭቱ በኖርማል ጊዜ እንበል የዛሬ አመት ወይም የዛሬ ሁለት አመት ቢሆን ኖሮ አግባብነት ሊኖራቸው የሚችሉ የመረጃ ምንጮች አሁን አግባብነታቸው አጠያቂ ይሆናል። ሰውየው ራሳቸውም ሊቀይሩ ይችላሉ አቋም፣ ወይ ደግሞ ማወቅ የሚገባቸው ሰዎች አያውቁም። እንደዚህ እንደዚህ ነገር የሚኖረው ያ ለውጡ የሚፈጥረው መግጫገጭ በምንጮችና በመረጃው ጥንካሬ ላይ የሚፈጥረው ፈተና ይኖራል። ይህን ከወቅቱ አንጻር ከላይ ይዤ ላስቀምጥ የምችለው እንግዲህ ማስበው እና ይህንን ታሳቢ አድርጎ ተጨማሪ ጥንቃቄ ተጨማሪ ጥረት ማድረግን ይጠይቃል ማለት ነው።
እሺ
እዚህ ላይ
እሺ፣ ቀጥል።
የተነሳው ምንም መሰረታዊ ለውጥ የሚባል ነገር ሊመጣ አይችልም የሚለውን ነገር በዳንኤል ሰምቻለሁ።
ከውስጣቸው ማለት ስልጣን ካለው አካል የለውጥ ፍላጎት ደግሞ የማናቸውም መንገድ ከመጡበት መንገድ ራሳቸውን የመለወጥ የትኛውን ቡድን ቢወጣ የተለየ ነገር እንደማይጠበቅ ሲናገር ሰምቼዋለሁ። ምናልባት በዚህ በኩል በእኔም በኩል ስልጣን ላይ ባለው አካል የተለየ ነገር አይጠበቅም። ምናልባት አንዳንድ የጥገና ነገር አድርገው እንደገና ለተጨማሪ ዓመታት እንዴት መግዛት አለብን የሚለው ነገር ላይ ላስማማቸው የሚችሉ ነገሮች ይኖራሉ። ከዚህ ጋር ተያያዘ በመካከላቸው የተፈጠረው ነገር ነው ኢትዮጵያ ውስጥ ቀውሱን እያባባሰ ያለው። ግን በእነሱ ለአመቱ ማለት አገሪቱ ውስጥ የተፈጠረው ሁኔታ ወደኋላ የሚመሳል ማለት አይደለም። በማናቸውም ሁኔታ ኢትዮጵያ ውስጥ የለውጥ እንቅስቃሴው ይገፋ መጥቷል። ይህ ለውጥ እንቅስቃሴ ወዳልሆነ አቅጣጫ እንዳይሄድ የተደራጁ ኃይሎች ይህን እንቅስቃሴ እንዲመሩና ኢትዮጵያ ውስጥ ኢትዮጵያ ሁሉ በጋራ ተጠቃሚ የሚሆኑበት ስርዓት እንዴት ይምጣ የሚለው ነገር እሱም እያነጋገረ እንዳለ ይገነዘባል ነው በዋናነት እሱ ላይ ማተኮር ነው። ግን ከዚህ አሁን ኢትዮጵያ ውስጥ እየተካሄደ ካለው ሁኔታ ጋር የይዘው መልከት ይቻል ሆነ በዋናነት ዞሮ ዞሮ ኢትዮጵያ ፖለቲካ ስልጣን ላይ የበላይ ሆኖ ሁሉን ነገር እየተቆጣጠረ ያለው አሁንም ህወሓት ነው። እሱ ጥያቄ ውስጥ የሚገባ ነገር ያለ አይመስለኝም። ከዚሁ ጋር ተያይዞ አሁን የአቶ አባዱላም የመልቀቅ የአቶ በረከት ስምኦንም በተመሳሳይ መጀመሪያ ከንግድ ባንክ ቦርድ ሊቀመንበርነት መነሳት በኋላም ከዚህ ከፖሊሲ ምርምር ተቋም ውስጥ ከምክትል ኃላፊነታቸው ለመልቀቅ መወሰናቸው ይህን ነገር ሳይ የ93 ዓመተ ምህረት የህወሓት ክፍፍል ነው የሚታወሰኝ። በአጋጣሚ አቶ በረከትም አቶ አባዱላም በዛን ወቅት ህወሓት ህዝብ ቦታ ሲሰነጠቅ አቶ መለስን ለመታደግ ተንቀሳቀሱ ሰዎች ናቸው። አቶ አባዱላ መከላከያ ውስጥ ነበሩ። አቶ በረከት ያው ብአዴን ውስጥ ሆነው ሁለቱም ያደረጉት እንቅስቃሴ ይታወቃል። ከዛ ጋር በተያያዘ እንግዲህ የአቶ መለስን ሞት ተከትሎ በህወሓት ውስጥ የተፈጠረ አሁንም ያንጃ መሳሳብ አለ። እነዛ ለሂደቱ የተገፉ ሰዎች አሁን ተመልሰው መምጣት አዝማሚያ እያሳዩ ነው። ስለዚህ መቀሌ ላይ የህወሓት ቡድን ስብሰባ ሲቀመጥ እነዛ ሰዎች ጉባኤው ላይ ሲገኙ እና አቶ በረከትና እናቶ አባዱላ ያኛው ቡድን እየመጣ ነው የሚል ስጋት ስላደረባቸው ከዛ ጋር ተያይዞ ነው ወይ መልቀቅ ያቀረቡት የሚለው ነገር በጣም መፈተሻ ያለበት ይመስለኛል። ዞሮ ዞሮ በሁለቱም በኩል መሳሳብ አለ። የትኛውም ብአዴንም ኦህዴድም ወደ የራሳቸው ጫፍ ሄዱ ብንልም ብቻቸውን እየሄዱ መሆናቸውን በቂም ምልክት አናይም። ከበስተጀርባ አንደኛው ከአንደኛው ህወሓት ቡድን ጋር እየተሳቡ እንደሆነም እንረዳለን። እና ኢትዮጵያ ውስጥ ያለ ሁኔታ ይሄ ነው። ይሄ ማለት ግን የትኛውን ቡድን አሸንፎ ኢትዮጵያ ፖለቲካ ስልጣን ላይ ለመቆየት የሚያደርገው ጥረት አሁን ባለው ህዝባዊ ግፊት መቀጠል እንደማይችሉ ግልጽ ነው። ይህንን ለመቋቋም ደግሞ ይህን ደግሞ ሁኔታ ለመለወጥ የሚታገሉ ኃይሎችም እንዳሉ እንገነዘባለና ትልቁ ነገር ይሄ የለውጥ እንቅስቃሴ ወደ አስፈላጊ አቅጣጫ እንዳይሄድና ኢትዮጵያን ሁሉ በጋራ ተጠቃሚ የሚሆኑበት ሁኔታ እንዲፈጠር ሚዲያውም ኃላፊነት አለበት። ከዚህ አንጻርም እኛም ማድረግ የሚገባን ምክንያቱም መረጃውን መስጠት ብቻ ሳይሆን በመረጃዎች መካከል፣ በህዝብ መካከል፣ በሃይማኖቶች መካከል በዚህ ቅራኔ የሚያባብሱ ነገሮች ላይ እሱን እየጠነቀቅን እየሰራን መሆኑም በተጠባቂ ያለ ሁኔታም ይህ እንደሆነ ለማስታወስ ነው።
አዲሱ ውይይቱ ጀመር አደረግን እንጂ አልቋጨንም። በጣም ሰፊ ውይይት ነው ያደረግነው።
ይህ በዋዛ የሚጠናቀቅ የሚቋጭ አይደለም።
የሚቀጥለው ሳምንት አጋማሽ ጀምረን ምናልባትም በተገኙ ፕሮግራሞች በተከታታይ የማቅረብ እድል ካገኘን እናቀርባለን። አድማጮች ተከታተሉ።
የተማር ልጅ ስለ ትምህርት ነው የሚያወራው። ጠቋሚ ይመስላል ሙዚቃው። የሚቀጥለውን ፕሮግራም የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ፣
የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ የሚለው መጽሐፍ
ባለፈው እሁድ ተመርቋል።
አንተ ሄደህ ነበርና እንዴት ነበር?
እንዴት ነበር? ታዋቂ ምሁራንና ተናጋሪዎች ነበሩበት። በእርግጥ በስራዎቻቸውም ከፍ ያለ እውቅና ያላቸው ታዳሚዎችንም ተመልክቻለሁ። የዋሽንግተኗ ሰር ጉድ ማርሻል አዳራሽም እስከሚበቃ ታጭቃ ነበር።
ጥያቄና መልስ ነበር?
አልነበረም። ለምን እንዳትለኝ
አልልህም። አዲሱ ደራሲውን አጠገባችን አድርገን ይህም መጠየቅ አያስፈልግ ይሆናል።
ልክ ነው። እናም ደራሲውን ወይም የዛሬ እንግዳችንን ባጭሩ ለማስተዋወቅ
ነሐሴ 26 1921 ዓ ም የተወለዱ ዶክተር አክሊሉ ሀብቴ ትምህርታቸውን በጥንታዊው አገራዊ ስርዓተ ትምህርት ጀምረው ዘመናዊውን የአንደኛና የሁለተኛ ደረጃ ትምህርት በተፈሪ መኮንን አጠናቀቁ።
ለከፍተኛ የዲግሪ ምረቃ የመረጡት በካናዳ ማኒቶባ በአሜሪካ
አሜሪካ ኦሃዮ ስቴት ዩኒቨርሲቲዎች ሲሆን የዶክትሬት ዲግሪያቸውን ያገኙትም በትምህርት ጥናት ነው።
መጀመሪያ በተመረቁበት ዩኒቨርሲቲ ኮሌጅ ከመምህርነት እስከ ዲንነት፣ ቀጥሎም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አካዳሚ ምክትል ፕሬዝዳንትነት እስከ ፕሬዝዳንትነት የተጓዙና ሁለተኛው ፕሬዝዳንት ሆነው እስከ 1974 ዓ ም አገልግለዋል።
ከኢትዮጵያ የመንግሥት ለውጥ በኋላም በዩኔስኮ የአፍሪካ ዩኒቨርሲቲዎች የልማት አስተዋጽኦ ዓለም አቀፍ ጥናትን መርተዋል። ወደ ኢትዮጵያ ተመልሰውም የባህል ስፖርትና የወጣቶች ጉዳይ ሚኒስትር ሆነው ሰርተዋል።
እዚያው እንዳሉ በዓለም ባንክ ፕሬዚዳንት በሚስተር ማክናማራ ጠያቂነት ተመርጠው በባንኩ የመጀመሪያው አፍሪካዊ የትምህርትና የሥልጠና ዲሬክተር ሆነው ከመሥራታቸውም በላይ በዩኒሴፍም የትምህርት ክፍል ኃላፊ ሆነው በጡረታ እስከተገለሉበት እስከ 1995 ዓ.ም ድረስ አገልግለዋል።
አዎ፣ የህይወት ዘመን ስራቸውን ባጭሩ ነው ለማስተዋወቅ የሞከርነው።
በቅድሚያ ግን እንኳን ደህና መጡን እንላለን።
እንኳን ደህና መጡን እንላለን። ይህን ትምህርታዊ መጽሐፍ ለንባብ ስላቀረቡን እንኳን ደስ ያለው ለማለት እንወዳለን።
እንኳን ተጋበዝኩ። በእውነት ጊዜ ስትል ይበጣም
ምረቃው እንግዲህ አንተ አላመቸህም በሌላ ስራ ተጠምህ እንጂ ጥሩ ነው፣ ቀረብህም ያሰኝ ነው።
በደንብ ቀርቶብኛል። አዲሱ
ይበልጥ ደግሞ በእውነት ቅድም እንዳልኩ ለምረቃው የመጡት ጽሁፍና አስተያየት ያቀረቡት ሰዎች ዶክተር ሙልጌታ ወዳጆ አንዱ ናቸው። ዶክተር አልማዝ ዘውዴ፣ አቶ ተካልኝ ገዳሙ፣ እሳቸው ሁሌ ወጣት ይሉታል ቴዎድሮስ አበበ፣ እሱም ግጥሙንም ቀደም ሲል ያነበበልን እሱ ነው። እና ደግሞ ከርሳ ባር ደብረ ሰላም ቆሲስ ዘላለም ቡራኬም ሰጥተው አንዳንድ ነገር ተናግረው መድረኩን ለሌሎቹ ተናጋሪ ያስረከቡና እነዚህ ትልቅ ያረገዋል ነገሩን። እና እንዲህ የመጀመሪያውን ጥያቄ ለአንተ ልስጥህ።
ግሩም አዲሱ፣ አንተ የመድረኩን ጥሩ ስዕል ሰጥተህናል። ይህ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ ይበል እንጂ ስለ ኢትዮጵያ ትምህርት ታሪክም ነው። መጽሐፉ በጥልቀት መመርመር፣ ደጋግሞ ማንሳትና ማስቀመጥ የሚጠይቅ ነው። ትምህርት ስለምን የሚለውን እንደው መሰረታዊ ጥያቄ ብጠይቅ፣ እስኪ መሰረቱን የራሳችን እናድርግ። ለምንድን ነው የምንማረው?
ትምህርት ለምን የሚለውን ነው በአጭሩ ለመመለስ፣ ሰው በመሆናችን ነው። ለመማር የሚችል መናገር የሚችል ማሰብ የሚችል ፍጡር ሰው ነው። የሰው ልጅ መፍጠር ይችላል፣ ጸጋ አለው በተፈጥሮ። በእምነት ደረጃ ደግሞ በእግዚአብሔር አምሳያ የተፈጠረ ነው የምንለው፣ ይሄ ትልቅ ክብር ነው። ማሰብ እንድንችል አድርጎ ፈጥሮናል። ማመስገን እንድንችል አድርጎ ፈጥሮናል። በዛ መጠቀም መቻል ነው።
ጥሩ መንደርደሪያ ነው አሉላ ያቀረብከው። እኔ እንደው ማንም ሰው ሊጠይቅ የሚችለውን ይሄም መጽሐፍ ምን ዓላማ አድርገው ምን አስበው ጻፉት? እርግጥ ነው የዩኒቨርሲቲውን ታሪክ ለመጻፍ ነው፣ የጥንቱን የከፍተኛ ትምህርት መቋቋምና መስፋፋት በኢትዮጵያ ውስጥ ያለውን ሁኔታ ለመዘርዘር ነው። ይሄው ነው ያነሳሳዎት? እንደ የቀሰቀሰዎት ነገር አለ? የዘመኑን ትምህርት አይተዋል እርስዎ፣ በእርስዎ ጊዜ የነበረውን አይተዋልና አሁን ይሄን ለመጻፍ ያነሳሳው ምንድን ነው ሰበቡ ምክንያቱ?
ምክንያቶቹ ብዙዎች ናቸው። ስለ ትምህርት በአሁኑ ጊዜ የተጻፉትን ሳነብ ብዙዎቹ ቆንጨብ ቆንጨብ በማድረግ ትኩረቱ ወደ ፖለቲካ የሄደ አድርገው ነው ያቀረቡት። ሁለተኛ ደግሞ የትምህርት አሰጣጡ እንደው እንዳለ ከውጭ የመጣ ምንም አይነት ኢትዮጵያዊነትን ያልተላበሰ አጻጻፍ ነው የሚነበበው። እኔ ደግሞ በበኩሌ ሂደቱ ሌላ ሊሆን ይችላል ወይ ብዬን የጠየቅኩት፣ ምንም አይነት የውጭ ሀገር ትምህርት በሌለበት ሀገር አዲስ ቋንቋ በነበረበት ሀገር ይሄ ትምህርት ከውጭ ሲመጣ እንዴት ሊጀምር ይችላል ሲባል ዶክተር ጌታቸው እንዳሉት ነው፣ ወይም እኛ ተማሪዎቹ ወደ ትምህርት ወዳለበት ሀገር መሄድ አለብን ወይም ትምህርቱ እኛ ወዳለንበት መምጣት አለበት። ይህን በሚሆንበት ጊዜ ግን ዝግጅቱ አልተሟላም ብሎ መንቀፍ አደገኛ ነው። ምክንያቱም የሚያቅ ሰው የለም። መጀመራችን ነው፣ ከዜሮ ነው የተጀመረው ይሄ ነገር። ቋንቋውንም አልተማርንውም፣ መማሪያውም አልነበረም። በዚህ ላይ ደግሞ የትምህርቱ ይዘት እንደ ሳይንስ ያሉት እንደ ፊዚክስ ያሉት ከእኛ መሰረታዊ ጥንታዊ ትምህርት ጋር ያልተያያዙ ናቸው። ስለዚህ እነዚህን እንዴት አድርገን ልናያይዝ እንችላለን የሚል ጥያቄ በአእምሮዬ ውስጥ ነው የመጣው እና በአጭሩ ቁጭ ብሎ ሲያስቡት የተካሄደው መንገድ በጣም ግሩም በሆነ መንገድ ነው የተጀመረው። አጨራረስ ላይ ግን አበላሸ ነው እና ይሄ ነገር እድል ቢያገኝ ኖሮ ወደፊት ለኢትዮጵያ እንዴት ይጠቅም ነገር ብሎ ትንሽ እንደ ፊሎዞፊካል በሆነ መንገድ ማሰቡና መቆጨቱ ይጠቅማል። እኔ የጻፍኩት ለእኔ ደግሞ ባጭሩ ማንም ሰው በመጽሐፍ ይጠቀማል። ስለዚህ እኔ በመጽሐፍ ተጠቅሜ ደግሞ እድል አግኝቼ አሁን ደግሞ እንዳቀሜ ሌሎች ሰዎች በእኔ እድሜ ላሉ ሰዎች ወደፊት ለሚመጡ ሰዎች ደግሞ እኔ ሄድኩበትን ማካፈል አለብኝ። እኔ ያየሁትን አላዩም። ይህንን ለማሰብ ለሚፈልግ ወደፊት ኢትዮጵያዊ ትንሽ ቅርስ ማቆየት ያስፈልጋል በሚል ነው።
መጽሐፉን መከፋፈል የሚቻል ይመስለኛል። እኔ እንዳየሁት እርሶ በስንት ከፍሉታል ይሄን መጽሐፍ?
በእኔ እይታ መጽሐፉ የተከፋፈለው በአምስት ክፍሎች ነው። የመጀመሪያው ክፍል መሰረታችን፣ ታሪካችን፣ ለብዙ መቶ ዓመታት የቆየው ጥንታዊው ስርዓተ ትምህርት ነው። ባህላዊ ትምህርት የሚባል አለ። ይሄ ባህላዊ ትምህርት ማንም ሰው የሆነ ሁሉ የሚያስተላልፈው ነው። አባት ለልጁ፣ እናት ለልጇ፣ ከፍ ያለው ዝቅ ላለው በተፈጥሮ የሚያስተላልፈው ነው። ቋንቋውን፣ አበላሉን፣ አሰራሩን በተፈጥሮ የሚያስተላልፈው ነገር ባህላዊ ትምህርት ይባላል። እንግዲህ አሁን ይሄንን የጥንቱ ባህላዊ ትምህርት ምን ይመስላል ለሚባለውን ነገር ለማግኘት የዛሬ ወጣቶች አንትሮፖሎጂ የሚማሩት፣ ኤትኖሎጂ የሚማሩት፣ አርኪኦሎጂ የሚማሩ ሊንጉስት የሆኑ የታሪክ ሰዎች ሊፈለፍሉትና ሊያውቁት ይችላሉ የሚባለው ይሄ የመጀመሪያው ባህላዊ ትምህርት ነው። የሁለተኛው የጥንታዊ ትምህርት ያልኩት እኔ በዚህ ጽሑፍ ላይ ያተኮርኩት በጥንታዊ ስርዓተ ትምህርት በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የተቋቋመውን እስካሁንም ድረስ በመስራት ላይ ያለውን ሰፊ ስርዓተ ትምህርት እንደ ሁለተኛ ክፍል አድርጌ ነው ያቀረብኩት። ስለ እሱ መነጋገር ይቻላል። ልክ እንደ እሱ በኢትዮጵያ ውስጥ የእስልምና ትምህርት የተማሩ የዛኑ አይነት ትምህርት እንዴት እንደተማሩ ሊቀረብ ይቻላል። በዛው አይነት ምናልባት ደግሞ የቤተ እስራኤል አባላት የሆኑ ደግሞ ያንኑ ደግሞ ሊያቀርቡ ይችላሉ። ይሄ መጽሐፍ ግን ትኩረቱ በተለይ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ባቀረበችው ነው። ምክንያት አለው ይሄ የተደረገበትም፣ እሱን ወደፊት ለመዘርዘር ይቻላል። ሁለተኛው እሱ ነው። ሶስተኛው ዘመናዊ ትምህርት የሚባለው በኢትዮጵያ እንዴት መጣ ነው። አጀማመሩ እንዴት ነው? ማን ጀመረው? ማን አስፋፋው? በአሁኑ ሰዓት እንደ ቀላል ነገር ወስደን የምንማረው በተጀመረ ጊዜ እንዴት ብልህ የሆኑ መሪዎች ነገሩን ጀመሩት በሚለው ስለ ዘመናዊ ትምህርት አጀማመር ነው። ይሄ ሶስተኛው ክፍል ነው። አራተኛው በእውነቱ በዚህ ትምህርት ላይ በተለይ ደግሞ የመጀመሪያው ትምህርት ተስፋፍቶ ደረጃ ትምህርት ተስፋፍቶ የኮሌጆች መቋቋም ለምንድን ነው ይሄ የመጣው? መሪዎቹን ብልሆች የምለው ያለ ምክንያት አይደለም። አንደኛ ደረጃ ትምህርት በሚያስፋፉበት ጊዜ ጎበዝ ጎበዝ የሆኑትን መረጥ መረጥ እያደረጉ ውጭ ሀገር ይልኩ ነበረ። ከፍ ከፍ ያለ ትምህርት ለመማር በአገራችን ስላልነበረ አንደኛ ለጥቂት ተማሪዎች ትምህርት ቤት ማቋቋም ራሱ ኢኮኖሚካል አይደለም። ሁለተኛ ደግሞ ዝም ብሎ መቆየት ደግሞ ያስቋቋም ድረስ አሁንም ትክክል አይደለም። መካከለኛው መንገድ ይዘው ሁለተኛ ደረጃ ትምህርት ቤት አንዱን ከፍተው ከዛ ጎበዝ የሆኑትን ውጭ ሀገር እየላኩ በኋላ ሁለተኛ ደረጃ እየተስፋፋ ሲሄድ በእውነቱ አሁን ብዙዎች ኢትዮጵያውያን ልጆቻችን እዚሁ ሀገራችን ሁለተኛ ደረጃ እየጨረሱ ነው፣ ኮሌጃቸውንም እዚሁ ሀገራቸው ይማሩ ተብሎ የኮሌጆች ትምህርት እንዴት እንደተስፋፋ ይናገራል ይህ መጽሐፍ። አራተኛው ክፍል ዩኒቨርሲቲው እንዴት እንደተቋቋመ ነው። ይኸው እንግዲህ ኮሌጆች ተቋቋሙ፣ እዛው ላይ አልቆመም። የኢትዮጵያ ትምህርት ለከፍተኛ ደረጃ እነሱን እያስተባበረ የሚያስፈልጉትን ደረጃቸውን እያሻሻለ የሚያስተባብር ዩኒቨርሲቲ እንዲከፈት ተደረገ። ስለዚህ ይሄ ክፍል ከተከፈተ ምን ተሰራ? ምን ተደረገ? ምን ችግር ገጠመው? እንዴት ይህን ችግር ተቋቋመ? የሚለውን ክፍል የሚያትት ነው። በመጨረሻው ክፍል በዚህ ሁሉ ሂደት ምን ተማርን? ለወደፊቱ ምን ምን ችግሮች አሉ? የሚሉትን ምን ምን ጥያቄዎች አሉ? ኢትዮጵያውያን የሆንን ይህንን መሰረት አድርገን የወደፊቱ ትምህርታችን ለማሻሻል ምን እናድርግ የሚለውን ነገር ለመጠየቅ የመጨረሻውን መደምደሚያ ክፍል ተቋቁሟል። ስለዚህ በእነዚህ በአምስት ክፍሎች ነው የተመደበው።
አዲሱ 600 ገጾች ያሉት ዳጎስ ያለ መጽሐፍ ነው። ዶክተር አክሊሉ በዝርዝር ዘርፎቹን እንደገለጹት እድሉ ያላቸው መጽሐፉን ቅጁን ያገኙ ያገላበጡ እንደሚነጋገሩበት እናስብና አንኳር አንኳር ጥያቄዎችን በማንሳት ውይይታችን እንገፋ እናደርግ። ከዘረዘሯቸው አምስት ዘርፎች ምናልባትም ወደ ዘመናዊ ትምህርት መሰረት ወደ ሆነው ጥንታዊ በሚል ሰይመውታል እርሶ፣ አገር በቀሉን ትምህርት መሰረት እናድርግና የኢትዮጵያ ከፍተኛ ትምህርትም ሆነ በአንደኛና በሁለተኛ ደረጃ ዘመናዊ ትምህርት ከመምጣቱ በፊት ዶክተር ጌታቸው ቀዳሚ ቃል ላይ ነጋዴውን ተከትሎ ትምህርት ያለበት ይሄዳል ይሉታል፣ የቆሎ ተማሪውን ታሪክ ይጨምራል፣ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅድም የእስልምናንም ጠቅሰዋል። ከሃይማኖቱ ጋር ቋንቋ፣ ፍልስፍና፣ አስተሳሰብን አድማስ ሊያሰፉ የሚችሉ ትምህርቶችን መሰረት አስይዛለች። እስኪ ሽግግሩን እንመልከት። እርስዎ በዚያ ሽግግር ወቅት ይልቁንም ደግሞ ታሪኩን የጻፉለት ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ ሲባል ከመጀመሪያዎቹ ተማሪዎች አንዱም ነዎትና በማስተማርም በመማርም እድሜውን ያሳለፉበት፣ ያ ሽግግር እንዴት መሰረት ይዞ ነበረ? ዘመናዊውን ስንቀበል የቤታችንን ጣልን ወይስ አብረን ያሻገርነው ነገር ነበር?
አድማጮች፣ ውይይቱ አልተቋጨም። በኢትዮጵያ ዘመናዊ ትምህርት ታሪክ ላይ ያተኮረው አዲሱ መጽሐፋቸውን ተንተርሶ ከዶክተር አክሊሉ ሀብቴ ጋር የጀመርነው ወግ አልተቋጨም፣ ሳምንት ይቀጥላል። ለአሁኑ ግን እንግዳችንን ዶክተር አክሊሉን ለጊዜያቸው እናመሰግናለን። እግዜር ይስጥልን።
አሁን የአዲስ አበባ መስኮት
ሊከፈት ነው።
ሰላም አዲሱና አሉላ፣ እንዴት ሰነበታችሁ? ወደ ዛሬው ፕሮግራሜ ከመግባቴ በፊት ባለፈው ጊዜ አስታውሱ እንደሆነ ይህንን የያዝነውን ወቅት ወይም ደግሞ ክፍለ ዘመን መጸውን ጸደይ እያሉ ይዘፍናሉ፣ ይጽፋሉ፣ ይገጥማሉ። ይሄ ትክክል እንዳልሆነ ገልጸናል። የጠቅላይ ቤተ ክህነት የሊቃውንት ጉባኤም እነዚህ የወቅቶቹ የክፍለ ዘመኖቹ ቅደም ተከተል ተጠብቆ መሄድ እንዳለበት አበክረው ያስገነዝባሉ። ባለፈው ጊዜ ክረምት መጸው ጸደይ ሀጋይ የተባለው ትክክል አይደለም፣ ክረምት መጸው ሀጋይ ጸደይ ነው ትክክለኛው አካሄድ። ይሄ ጥቅምት ወር አለቀቀኝም አዲሱና አሉላ። ዛሬ ደግሞ እዚሁ በተከፈተልኝ መስኮት ላይ ሆኜ ስለ ጥቅምት አንድ አጥንት ላጫውታችሁ ፈለግኩ። አቶ የምሩ አድምጤ የመገዘዝን ተራራ እንዲሁም ደግሞ የጣር ማበርን ነፋስ ብርዱን ቅዝቃዜውን እያነሱ በጥቅምት አንድ አጥንት ይሉናል።
አባቶቻችን ጥንት በዚህ በቆላው ሳይሆን ከዚህ ከመገዘዝ እስከ መሀል ሜዳ ድረስ ባለው ተራራ ላይ በጥቅምት ከፍተኛ ብርድ ይሆናል፣ ቅዝቃዜ ይሆናል፣ አመዳይ ይሆናል። እንዲያውም አመዳው ነጭ ነው፣ ነጭ አመዳይ። ያነት የሆነበት ጊዜ አባቶቻችን ምን ያደርጋሉ? ያርዳሉ። በግ አርደው ያንን ጮማ አዘጋጅተው ምን ይሉ ነበረ? ይህንን ስጋውን ተሰርቶ በእንጀራ ብንቆርሰው ሆዳችን ውስጥ ይገባል። ነገር ግን አጥንቱን ስንግጥ በከንፈራችን ላይ ያዋዛዋል። በዚህ አይነት በጥቅምት አንድ አጥንት ብለን የምንናገረው ከንፈራችንን ስለሚያዋዛልን ነው ብለው ነው የምናገሩት አባቶቻችን።
ስለዚህ በጥቅምት ሲመጣ ይህን ብርዱንም ውርጩንም ቅዝቃዜውንም ለመከላከል የግድ በጥቅምት አንድ አጥንት ያስፈልጋል ማለት ነው።
ማንም ሰው ሲሆን በቤቱ ሳይሆንም ተጎረቤቱ በጥቅምት አንድ አጥንት የማይበላ ሰው አንድ አጥንት የማይደፍ የለም። ብርዱ ምንም አይነካቸውም። በቃ እጃቸውም ሆነ ከንፈራቸውም ሆነ ማንኛውንም ይቋቋሙታል። በብርድ ምክንያት ብርድ ስለሆነ ነው በጥቅምት አንድ አጥንት የተባለው፣ ሌላ ምክንያት የለው። አሁን በቀደም አንድ አባት አሉ መሀል ሜዳ ደውዬላቸው፣ ዛሬም ቢሆን ይህንን ሳናደርግ አናልፈውም በጥቅምት አንድ አጥንት የምንለው በዚህ ደረጃ ነው ብለው አስረድተውኛል። መሀል ሜዳ ደውዬ ነበረ በቀደም ጥቅምት ከፍተኛ ወር የብርድ ወቅት ነው።
ነፋስም አለ፣ ኃይለኛ ነፋስ አለ።
በጥቅምት ብርድ እኮ አልኩት አንድ ልብስ አይበቃውም፣ ሶስት አራት ልብስ ለብሶም አይበቃም። አመዳው ሌላ ነው።
መገዘዝ ጣር ማበር እንዴት ይቻል ይሆን? እንደው
እንዴቱ ቆፈለነኝ ይላል እንዴ? ጭብጥ ብሎ ቁጭ ነው። አንድ ሰውዬ ምን አለ ይባላል፣ ጣር ማበር ሞቼ በደንብ ከምቀበር ሮቢት የዚህ አጥንቴን ፀሐይ ሙቀዋለ ይባላል አንዱ ሰው። ለምሳሌ ጥቅምት ስንል ከነሐሴ መጨረሻ ጀምሮ መስከረም ከፍተኛ የልጅ ከንፈር የመሰለ አበባ የሚታይበት ወቅት ነው። ንቦቹ ይህንን ንጹህ አበባ የልጅ ከንፈር የመሰለውን አበባ ቀስመው የሚሰሩት ማር ንጹህ ነው። በቃ ንጹህ ምንም ቆሻሻ የሌለበት ዝብት የሌለበት ማር በመሆኑ የጥቅምት ማር ይባላል። አባቶቻችን ደግሞ ምን ይላሉ? እስጢፋኖስ የተቆረጠ ማር ለትምህርት አብነት መድኃኒት ነው ይላሉ አባቶቻችን ሊቃውንቶች። በዚያ ነው የሚጠቀሙት። እንዲያውም አንድ ነበሩ ፈለንጋይ ማርቆስ አለቃ ካሳ ማዕበል ካሳ የሚባሉ ልጆቻቸውን ቤተሰቦቻቸውን ሚስትየዋ ካረጉ በስድስት ወር ነው ይባላል የሚያቀምሷቸው። በስድስት ወር መድኃኒት እንዋጣለን ለሚስታቸው ይሰጣሉ። ሲወለዱ በሙሉ ሊቃውንቶች ናቸው ይባላል።
ገና ሲወለዱ
በስድስተኛ ወር በስድስት ወር ነው የነ መላከ ሰላም አዲስ አያት ማለት ነው።
አዎ አዲስ ወልደየስ። አዎ
አዎ የእሱ አያት ናቸው አለቃ ካሳ ማዕበል ካሳ ይባላሉ። ሚስታቸው ሲያረግዙ በስድስት ወር ነው። ሴትም ሆነች ወንድም ሆነች እሷ ያን መድኃኒት ተቀመሰች። ሲወለዱ ሁሉም መምህር ሆኑ። ትንሽ ነው የሚማሩ ሁሉም ሊቃውንት ነው የነ መጋቢ አዲስ የመነ መምሬ ማዛያት ማለት ነው።
ማዕበል የተባሉትም እንግዲህ ለዚህ ነው ያወርዱታል ማለት ነው። እንደ ማዕበል እኔውን
ማዕበል ካሳ ይባሉ ነበር እሳቸው።
አቶ የምሩ አድምቄን ከልብ አመሰግናቸዋለሁ። አዲሱና ሉላ የዛሬ ዝግጅቴን እኔ ፈጸምኩ። እንግዲህ ወደ ቦታ ልመለስ።
ለኳስ ልናወራ ነው ማለት ነው አሉላ?
አዎ።
ይሄ ጩኸት ንትርክና ጭቅጭቅ ቢያንስ ለ15 ደቂቃ ያህል ያለማቋረጥ ተካሂዷል። ልክ የዛሬ 15 ቀን ዳላስ ቴክሳስ ውስጥ አሉላ።
ለምን ወይም ምንድን ነው አልልህም አዲሱ። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ባካሄደው የአለቆች ምርጫ ላይ ተገኝተ ነበርና ከዚያ ያገኘው መሆኑን አውቃለሁ። እስኪ ቀጥል አዲሱ። ግን መደማመጥ የሌለበት ስለሚመስል ዲሞክራሲያዊ የመሆኑ ነገር
እውነት ነው። እኔንም ገርሞኛል። አንዱ የገረመኝ ይሄ ነው። ይሄ ጩኸትና ጫጫታ አልፎ አልፎም ዘለፋ አዘል የቃላት ጦርነት የተሰማው ግን በፕሬዝደንት ምርጫው ላይ ብቻ ነበር። በዚያን ጊዜ የህዝብ ግንኙነት ሹም፣ የውድድሮች አስተባባሪ ቶርናመንት ኮኦርዲኔተር የሚሉት ኦዲተር፣ የቢዝነስ ወይም የንግዱ ማናጀር ተመርጠዋል። ያኔ ብዙም ጩኸት አልነበረም፣ እንደውም አልተሰማም ማለት ይቻላል።
ለምንድን ነው ታዲያ በተለይ በፕሬዚዳንቱ ምርጫ ይህ የሆነው ትላለህ አዲሱ? ሌሎችም ስልጣንና ኃላፊነት ያላቸው ይመስለኛል።
እኩል ስልጣን አላቸው ግን እንግዲህ ይመስላል እንጂ አስቸጋሪ ነው። እኔም ከልምድ እንደማውቀው አንደኛ ህጉ ለፕሬዚዳንቱ ብቻ የሚሰጠው ፕሬዚዳንቱ ብቻውን ለመፈጸምና ለማስፈጸም የሚችላቸው መብቶች አሉት። ከዚያ አኳያ አንዳንዶቹ ከአቶ ጌታቸው ጋር ያልተግባቡባቸው ነገሮች ስላሉ ፌዴሬሽኑ ራሳቸውም እንደሚያምኑት ለሁለት ተከፍሏል። አሁን እንግዲህ እነዚህ አባላት የተሰበሰቡት ማለት ነው ለፕሬዝዳንትነት የሚጠቁሙት ሁለት አይነት ሰዎች ሊሆኑ ነው ማለት ነው። አንዱ የአቶ ጌታቸውን ራዕይ የሚያስቀጥል ነው ብለው የሚያምኑበት፣ ሌላው ደግሞ አይ አዲስ ራዕይ ያመጣል፣ ይልቁንም ስለ ኳስ የሚያስብ ለተጫዋቾች ደህንነት የሚቆረቆር ያስፈልጋል የሚሉ ሁለት ጎራዎች። ለማንኛውም እንግዲህ ጌታቸውና የእርሱ ደጋፊዎች ይፈልጉታል የተባለው አብይ ይኖርልኝና አዲስ ራዕይ አለው የተባለለት ደግሞ በቅጽል ስሙ ሻፍት የሚባለው ተካልኝ ሀብተ ስላሴ ተጠቆሙ። መድረኩ ለውይይት ሲከፈት የሆቴሉ መሰብሰቢያ አዳራሽ መልሶ ቀውጥ የሆነ
አዲሱ እጅ ላፊ እንዳልነበረ ተስፋ አድርጋለሁ። ለማንኛውም ዘገባህን ቀጥል እስኪ።
ቅድም አንዱ ገረመኝ ለምንድን ነው ለፕሬዝዳንት በሚደረገው ምርጫ ጊዜ ብቻ መጫጫህ የሚኖረው ብያል ነበር። ሌላው የገረመኝ ደግሞ ይሄ ነው። ምርጫው ከተጠናቀቀ በኋላ የሚታየው ጸጥታና ስነ ስርዓት፣ የምርጫውን ውጤት የመቀበል ሁኔታ እንኳን እጅ ላፊ ለጆሮ ይከብዳል የሚባል ኃይለ ቃል የለም። በጣም ነው የገረመኝ። እንዲያውም ከአሁን አሁን ተያያዙ ነበር የምለው ግን መደንገጤን ያየ አንዱ አጠገቤ ነበረ። አይዞህ ጋሽ አዲሱ የተለመደ ነው ዲሞክራሲ አይደል አለኝ። ለማንኛውም ወደ ድምፅ አሰጣጡ ስንሄድ ስለ እያንዳንዳቸው እጩዎች ደጋፊዎቻቸው ተናግረውላቸዋል። ከነዚህ መካከል የዴንቨሩ ዳዊት አጎናፈር አንዱ ነው። ንግግሩ ጉራማሌ ነበር። እንግሊዝኛም አማርኛም ብዙም አልተወደደለት። ልዩነታችንን አያጠብም፣ ወደ አንድነት አያመጣንም ይሄ ንግግር ብለው የተቹ አሉ። የዳዊት ንግግር እንዲህ ነበር።
ስለ አብይ ነው የምናገረው። ማንንም ሰው አረብ ህዝብ ሄዶ አታከራል። ከትንሽ ከትልቁ ብሎ ይሰራል። ከቆሻሻ ማንሳት ይክፍልበት ፕሬዚደንት ኦፍ ዘ ወርልድ።
ሻፍትን ተካልኝን በመደገፍ ደግሞ ስንታየሁ ይሄን ተናግሯል።
አሁን ድምጽ ነው የሚለየው። ቁጥራውን እንስማ። በመጀመሪያ ለአብይ ነው የተቆጠረው። አሁን ደግሞ የሻፍት ማለት የተካልኝ ተራ ነው የሚቆጠረው። ለሱ ድምጽ የሰጡ ማለት ውጤቱን እንስማ። አቤት እኔ መቼም ስርዓታቸውን አድንቄያለሁ። ከዚህ ሁሉ ጭቅጭቅና ከቃላት መወራወር በኋላ አብረው ሲሳሳቁ አብረው ሲያወሩ አይቻለሁ። እና የሰሜን አሜሪካ ስፖርትና ባህል ፌዴሬሽን የሹማምንት ምርጫ ዲሞክራቲክ ነው ቢባል በእውነቱ ማጋነን አይሆንም እላለሁ። ሌሎች የታዘብኳቸውን ልጨምር። አንዱ በጣም ይቃወም ነበር የአሁኑን ተመራጭ ለፕሬዝዳንትነት የተመረጠውን። ከረር ያለ ንግግርም አድርጎ ነበረ። አጠገቤ ነበር የተቀመጠውና እንደዚያ በኃይልና በቁጣ ስትናገር ቆይታ አሁን የምታሳየው ሁኔታ ጥሩ ነው፣ ተገርም ያለው በጣም አድንቄሃለሁ ብለው የራስ ቤት ነዋ፣ በራስ ቤት ላይ ቦምብ አትወረውርም ነው ያለኝ። በእውነቱ በጣም ጥሩ ለዲሞክራሲ የመገዛት አቋም ነው። ሌላው የመቻቻል ባህሪ ያየሁበት ሁኔታ ለፕሬዝዳንትነት ተወዳድሮ ያልቀናውን ሻፍትን አዲስ የተመረጠው ፕሬዝዳንት አብይ ለሌላ ስልጣን ማለት ለውድድሮች አስተባባሪነት ቶርናመንት ኮኦርዲኔተር ይሉታል፣ ለዚያ መርጦት ያለ ብዙም ድካም ያለ ብዙም ተቃውሞ ሊመረጥ ችሏል ሻፍት። አሁን እንግዲህ ስራ አስፈጻሚው ኢሲ ውስጥ ሌላም ኃይል ገባ ማለት ነው። ይሄ ደግሞ ብዙዎቹን አረጋግቷል፣ አስደስቷል። ሌላ የኒውዮርኩ ሰሎሞን አሰፋ ለኦዲተርነት ተጠቆመ። በነገራችን ላይ ሰሎሞን ፕሮፌሽናል ኦዲተር እንደሆነ ተነግሮኛል። አብሮ ከእሱ ጋር የሳንዲያጎ ቡድን ተወካይ ወጣቱ አበበ ፈረደ ተጠቆመ። በዚህ ጊዜ የኒውዮርኩ ሰሎሞን አይ ወጣቶችን ማሰባሰብ አለብን፣ ወጣቶችን ማስገባት አለብን ስለምንል ግድ የለም እሱ ይወዳደር፣ እኔ በፈቃዴ ቦታውን ለእርሱ ለቃለሁ ብሎ ወጣቱ ተመረጠ። ይሄ ጥሩ መንፈስ ነው በእውነቱ። አሁንም ሌላ ስራ አስፈጻሚ ውስጥ የሚወደዱ አባላት ብዙ ናቸው። አንዱ የስራ ዘመኑን 3 ዓመቱን የጨረሰው የቢዝነስ ማናጀሩ አለም አበበ ነበር። በሙሉ ድምፅ እሱ ራሱ ይቀጥል ተባለና ለሌላ 3 ዓመት ተመረጠ። እንግዲህ የኤስኤፍኤንኤ የኦክቶበር የጥቅም ስብሰባ ይሄን ይመስል ነበር። በስብሰባው የታየ ግን ያላነሳሁት አንዳንድ ነጥብ ይኖራል። በተለይ ሪፖርት አቅራቢዎች ያነሷቸውንና ከአንዳንዶቹም ቅሬታ የተሰማባቸውን የሚመለከት ነው። ለሌላ ጊዜ እናቀርበዋለን። የሥራ ዘመኑን የጨረሰውን አቶ ጌታቸው ተስፋዬን ከአዳዲሶቹ ተመራጮችም አነጋጋሪ የተባሉትን ሰዎች አነጋግሬያለሁ። ያንንም ወደፊት የምናቀርበው ነው። በጣም አስፈላጊና ሊወሳ የሚገባው ጉዳይ ይህ ፌዴሬሽን ለተጫዋቾች ጤንነት ምን ያህል ይጠነቀቃል የሚለው ነው። ነው ወይስ ዝም ብሎ መጠቀሚያ ብቻ ነው ያደረጋቸው? በእንዲህ አይነቱ ስብሰባ ስለ ኳስ ከማውራት ይልቅ ስለ ሌላ ነገር፣ ስለ ትርፍና ኪሳራ፣ ስለ ድንኳን፣ ስለ መግቢያ ዋጋ፣ ስለ መኪና ማቆሚያ ወዘተርፈ ተነግሮ የኳስ ጉዳይ የተጫዋቾች ጤንነት ሁኔታ ብዙም አይወሳም ያሉኝ ጥቂት አይደሉም። ለምን ተጫዋቾቹ መስለውን የዚህ ዓመታዊ ስብስብ ምክንያቶች ቅሬታ ያላቸውን አነጋግሬያለሁ። ገንቢ በሚሆንና ለወደፊቱ ጥንቃቄ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ፕሮግራሙን ካቀነባበረልን ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን።
ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.